አሁን እስቲ ወደ መጀመሪያው ዝግጅታችን እንዝለቅ።
ቪኦኤ የአሜሪካ ድምጽ 75 አመት ሞላው።
This program has come to you from the Voice of America, Washington.
የአሜሪካ ድምጽ የመጀመሪያ ስርጭቱን ካደረገ ጥር 24 2009 ዓመተ ምህረት ፌብሩዋሪ 1 2017 ዓመተ ምህረት ልክ 75 ዓመቱን ደፈነ። ተከታዩ እንግዳችን ባልደረባችንና የአፍሪካ ቀንድ አገልግሎት መስራች የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው። ንጉሴ በጌታሁን ታምራት ስሙ በአሜሪካ ድምጽ ራዲዮ አድማጮች ዘንድ በስፋት ይታወቃል። ስለ ቪኦኤ ጉዞ ሲሆን ካንቺ ጋር ሸጋ ቆይታ አርጋችኋል፣ ጥሩ ተጫውታችኋል።
አዎ ሰለሞን፣ እንግዲህ በአብዛኛው ትኩረት ያደረግነው በአሜሪካ ድምጽ የአፍሪካ ቀንድ ወይም የሆርን ኦፍ አፍሪካ ሰርቪስ ላይ የአማርኛ የኦሮመኛና የትግርኛ ቋንቋ ስርጭት በተመለከተ እንዴት ተጀመረ? አሁንስ እንደው ምን እየሰራ ነው? ከአድማጮችስ ምን ይጠብቃል? ምንስ አሳክቷል? የሚሉ ጥያቄዎችን ያነሳሁት እና ያናገርኩት
ንጉሴ ድንቅ ነው ሲናገር ሲያብራራ መቼም።
አዎ እሱን እንግዲህ ንግግሩን አድርጌ አንድ ፕሮግራም ነው የሰራሁት። ወደፊት ደግሞ በዌብሳይታችን ላይ ሙሉን በቪዲዮ አድማጮቻችን መመልከት ይችላሉ።
መልካም። ስለዚህ እንቀጥል፣ ወደ ውይይታችን እንዝለቅ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ኩን ራዲዮ ሰገሌ አሜሪካቲ እዚ ራዲዮ ድምጽ አሜሪካ እዩ።
በ1982 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ነው የተጀመረው። በአማርኛ ነው የጀመረው።
የአሜሪካ ድምጽ ሬዲዮ ጣቢያ ከተከፈተ ጥር 24 2009 ዓመተ ምህረት 75 ዓመት ሞልቶታል። ይህ ሬዲዮ ጣቢያ ከተከፈተ ከ41 ዓመታት በኋላ ደግሞ እሁድ መስከረም 16 1975 ዓመተ ምህረት የአማርኛ ቋንቋ ማሰራጨት ጀመረ። በዚሁ ሬዲዮ ጣቢያ ላይ ጌታሁን ታምራት በሚለው የብዕር ስም መጠሪያ ስሙ የሚታወቀው ጋዜጠኛ አቶ ንጉሴ መንገሻ ይባላል። ጋዜጠኛ አንቱ አይባል ነገር ሆኖብኝ አንተን አስከተልኩ እንጂ የአሜሪካ ድምጽ ካሉት 9 ዲቪዥኖች ውስጥ በስሩ 16 ቋንቋዎችን ያዘው አፍሪካ ዲቪዥን ዳይሬክተር ነው። ለመሆኑ የአሜሪካ ድምጽ የአማርኛ ቋንቋ ስርጭቱን ለምንድን ነው የተጀመረው ብየው ነበር።
ወቅቱ ሶቪየት ህብረት መላ የምስራቅ አውሮፓን ሀገሮች በሚቆጣጠርበት ጊዜ ኮሚኒስት ብለው የሚጠሩት ሶቪየት ብሎክስ ብለው የሚጠሩት ሀገሮች ቁጥራቸው የሰፋበት ዘመን ነበር ለማለት ይቻላል። ለምሳሌ ከአፍሪካ ኢትዮጵያ አንዷ በሶቪየት ቁጥጥር ስር ነበረች ማለት ይቻላል። እርግጥ መንግስት አለ፣ ዩክሬን መንግስቱ መንግስት ነበር፣ ግን የሶቪየት ተጽዕኖ ነበረ። አንጎላ፣ ሞዛምቢክ፣ ለምሳሌ ከላቲን አሜሪካ ደግሞ ኒካራጓ፣ ከኤዥያ አፍጋኒስታን፣ ከሶስተኛው ዓለም ሀገሮች እነዚህ ይቆጣጠሩ ነበር። እና ያን ጊዜ የአሜሪካ መንግስት ይህን ፕሮግራም ሲከፍት አንደኛ እርግጥ ይህንንም ቁጥጥር ለመቋቋም እና የኢትዮጵያ ሕዝብ ደግሞ በዛን ጊዜ አንድ ቅኝት የሆነ መንግስት የሚቆጣጠረው አንድ ዓላማ አንድ ፍልስፍና ብቻ የሚያራምድ ፕሮግራም ስለነበረ ጋዜጣም ስራ ስለነበረ ሕዝቡ አማራጭ ኒሮ የተከፈተ ፕሮግራም ነበር።
ጣቢያው የአማርኛ ቋንቋ ስርጭቱን ወደ ኢትዮጵያ ለማድረስ በዚህ ሀሳብ መነሻነት ሲጀምር ዋና ዓላማው ደግሞ የጋዜጠኝነት መሰረታዊ አላባውያንን ሀቅ ላይ የተመሰረተ ሚዛናዊና ሁሉን ያካተተ ዘገባን ማቅረብ ነው።
አያይዘንም ግን ትምህርት ነክ የሆኑ ነገሮች እናስተምር ነበር። ኢኮኖሚ ሊሆን ይችላል፣ የእርሻ ፕሮግራም ሊሆን ይችላል፣ የጤና ፕሮግራም ሊሆን ይችላል፣ ስፖርትም ነበር። ስንጀምር 30 ደቂቃ ብቻ ነበር፣ ግን በግማሽ ዓመት ውስጥ አድማጭ በጣም ይጓጓ ስለነበረ ቁጥሩን በጣም እየጨመረ ስለሄደ በግማሽ ዓመት ውስጥ 1 ሰዓት ሆነ እና አማርኛ ፕሮግራም በዚህ በቮይስ ኦፍ አሜሪካ ውስጥ በጣም ተሳካለት። ብዙ አድማጭ ማድረግ ከሚባል ፕሮግራም አንዱ ነው። በ1996 ዓመተ ምህረት 91 ኢህአደግ ስልጣን ከያዘ በኋላ ደግሞ ሌላ ሀሳብ ቀረበና አፋን ኦሮሞና ትግርኛ እንዲጨመሩ ሆነ። ከ1996 ሐምሌ ወር ጁላይ 15 ጀምሮ ሁለት ቋንቋዎች ተደርበዋል። ያ ነው ሆርን ኦፍ አፍሪካ አገልግሎት ብሎ የሚጠራው።
34 ዓመት ወደ ኋላ ተመልሶ እንዲያስታውስ አቶ ንጉሴን ጠየቁት። የመጀመሪያው ቀን ምሽት ፕሮግራም ለማስተላለፍ ምን ዝግጅት አድርጋችሁ ነበር ብዬ ከተላለፈስ በኋላ ስሜታችሁ እንዴት ነበር?
መጀመሪያ ከተከተል ነው መካከል እኔና ታምሩ ሀምፖነ። ከዛ በሳምንት ሁለት ሳምንት ውስጥ አራት ሰዎች ተጨመሩልኝ። አዳነች መጣች። ከዛ የሄይስ ውሄ አሸናፊ አበጀ ነፍሱን ይማረውና ዮሐንስ ነበረ። በኋላ እነ ትዝታ እነ ስለሙን አዲሱ ይጨመራሉ። ትርግጥ ምክራችን ራሳችን ያወጣ ነው ምን ፕሮግራም እንደሚያስፈልግ በዛን ጊዜ ለኢትዮጵያ ከተወያየን በኋላ እሱን እቅድ ውስጥ አስገባ። ከዛ ፕሮግራሙ ከመጀመሩ ፊት አንድ ስድስት ሳምንት የሚሆን ድራይራን ይባላል መለማመድ ልክ ወሬያችን እናዘጋጃለን። ከዛ ደግሞ ፕሮግራም ዝግጅቱም ይካሄዳል። የጤናም ፕሮግራም፣ የትምህርት ዝግጅት ፕሮግራሞች፣ መዝናኛ ሙዚቃዎች ሊዘጋጃሉ። እነሱም በየቀኑ እናካሄድ ነበር። ስድስት ሳምንት ነው ያካሄድ ነው። ከዛ በኋላ ሰፕቴምበር 26 ፕሮግራሙን ይዘን ስንወጣ የተሟላ የተጠናቀቀ በጣም ጥሩ ዝግጅት የነበረው ፕሮግራም ነው። ግርም ነገር የማረሳው ነገር ያለት ፕሮግራሙን አስተላልፈን ስንመጣ ስንወርድ ጨርሰን ስንመጣ ጥያቄያችን ሰው አድምጦን ነበር ለመሆኑ ነው የምትይው? ምክንያቱም ከዚህ ምንም የሚያውቀው ሰው የለም። ፍሪኩዌንሲው እንኳን ማስታወቂያ መንገድም አልነበረም። እንግሊዝኛ ያስተዋውቆ ነበር። እናሱ ነበር ጥያቄያችን። እግጥ አንዳንድ ዘመዶቻችን እየጠራን ወገኖች ሁሉም እየደወለ ሰው አድምጡን ብሏል።
ከዛ በኋላ ሰዎች ፕሮግራማችሁን ማድመጣቸውን በምን ዘዴ ያወቃችሁ? 34 ዓመት አይደል ወደኋላ የተመለስነው? የዛሬ 34 ዓመት መቼም እንደ ዛሬው የመገናኛ ዘዴዎች እንደ ልብ የሉምና እንደው መደመጣችሁን በምን አወቃችሁ አልኩት።
አድማጭ አለን የሚለው ነገር ሁሉ ጊዜ ጥያቄ ነበርና ከአንድ ወር በኋላውን ጊዜ አንድ ደብዳቤ ከወሎ መጣች። አቶ መሐመድ ይባላሉ ስማችን በጭራሽ አረሳ እና የህይስ ውሄም ነው የሚያገኘው እንደውም እና ደብዳቤ መጣ ብሎ ይመጣል። ልክ እንዳን ነገር እንደ በጣም ነው ወረቅ ነው በጣም በደስታ ደብዳቤ መጣ ከአድማጭ ብለ አንድ ደብዳቤ እኮ ነኝ እና እንደዛ የጀመረ ደብዳቤ ግን ቀስ እያለ 10 በወር 30 በወር 130 ጊዜ ውድድር አረግን። የፕሮግራም ውድድር በተወሰኑ ጥያቄዎች መረጥና ለዛ ጥያቄዎች መልስ ሰጠ ይህን ያህል ሽልማት ያገኛል ብለን አወዳደር። ሶስት ወር ባልሞላ ጊዜ ውስጥ 85,000 ደብዳቤ መጣለን። ደግሞ የመጣልን ደብዳቤ ደግሞ ምልክት አደረግንበት። ከአዲስ አበባ የመጣውን ቀይ ምልክት ከአዲስ አበባ ታደርጋለች። ከጅማ፣ ከሐረር፣ ከድሬዳዋ፣ ከሐዋሳ እያልሽ ሁሉም ደብዳቤ የመጡበት ቦታዎች ሁሉ ምልክት አደረግንበት። ማ ተሰቅለን እና በሙሉ ኢትዮጵያ ነበር። ከኢትዮጵያዎች ከሚሊስት ነበር፣ ከኬንያ ነበር። የአድማጫችን ስፋት እዚያን ያህል መሆኑም ያወቅነው በዛ ነው። ከዛ በኋላ ግን ሪሰርች ተደረገ። 28% የሚሆነው የኢትዮጵያ አድማጭ ማለትም ከ10-11 ሚሊዮን በየሳምንቱ አድማጭ ነበረ። ይሄ በቪኦኤ ታሪክ ውስጥ በጣም ትልቅ ከሚባሉት ፕሮግራሞች። አሁን ባንግላዴሽ በጣም ትልቅ አድማጭ አለው፣ ኢንዶኔዥያ አለው፣ ሐዋሳ አለው። ሐዋሳ አሁንም አለው ነገር ማንም አይወዳደረውም ከአፍሪካ። ከነዛ አንዱ ነበረ እና ብዙ አድማጭ ሊማረክ የቻለ ፕሮግራም ነበረ።
በዚህ ሂደት ውስጥ ምን አሳካችሁ? ምን አይነት የመረጃን ክፍተት ሞላችሁ?
በበኩል መቼም ሞደስ በሆነ መንገድ የተቻለውን ይሄ ፕሮግራም አስተዋጽኦ አደረገ ይመስለኛል። አንዲያ ነገር ግልጽና ሀቅ ላይ ተመረከዘ ሚዛና የሆነ ሁለገብ የሆነ ዜና ማቅረብ ያንን ባህል መስረታናል ብዬ ነው የማስበው። ከዛ በተረፈ ደግሞ በደርግ ጊዜም ረሀብ ሲሸሸግ፣ የሰው መብት ሲገፈፍ፣ ሰዎች እስር ቤት ሲወረወሩ ወይም ሲገደሉ ሄደ ነበር ሪፖርት የምናደርገው። ከዛ በላይ ትልቁ ደግሞ የተለያዩ ርዕሶች አሁን የደርግ ኮንስቲቱሽን ሆነ ሲረቅ ወይም አንድ ፓርቲ ሲመሰረት በዛን ጊዜ ውይይት እናካሄድበት እዛ አካባቢ ኮንስቲቱሽኑ ለምሳሌ በረቀቀ ጊዜ ሁሉ ውይይት እናካሄድበት ነበር። የተማሩ ሰዎች ኮንስቲቱሽናል ስኮላርስ ስለ ህገ መንግስት ያጠኑ ሊቃውንትን እየጋበዝን እናናግር ነበር። ያ ውይይት በጣም ጠቃሚ ነበር። ስለዚህ ዴሞክራቲክ መንገድ ውይይት ማድረግ እንደሚያስፈልግ፣ ሀሳቦች መንሸራሸር እንዳለባቸው፣ ሁሉም ሀሳቡን የመግለጽ መብት እንዳለው፣ ከዛ ደግሞ መንግስት ስልጣን ላይ ያሉ ሰዎች ተጠያቂነት እንዳለባቸው የሚያደርጉት ምን ጥፋትም ለበጎ ነገር ተጠያቂ ኃላፊነት መውሰድ እንዳለባቸው ያመለክተ ነበረኛ ፕሮግራም በዛ ነገር በጣም ትልቅ አስተዋጽኦ ያደረገ ይመስለኛል። ከዛ በተረፈ ግን ደግሞ ጦርነቱን ለምሳሌ ከኢህአዴግ ጋር በተካሄደው ጦርነት፣ ከኤርትራኖች ጋር በተካሄደው ጦርነቱን በሙሉ ነበር የምንዘግበው። ጦርነቱ ቆሞ በሰላም መንግስት በተፈጠረበት ያን ሁሉ ነበር የዘገብነው። ስለዚህ በዛ ታሪክ ሂደት ውስጥ ይሄ ፕሮግራም ትልቅ አስተዋጽኦ ያደረገ ይመስለኛል። በተለይ ደግሞ ለምሳሌ ሴቶችን ጥያቄ በሚመለከት፣ የብሔሮችን ጥያቄ በሚመለከት፣ የሀገሪቱ የተወሳሰበ ችግር በሚመለከት ወደፊት እያመጣ መድረክ የከፈተው የተለያዩ ሰዎችን አዋይቷል። በዛ ብዙ ሰዎች ትምህርት የተወዩ ይመስለኛል። እኔ ራሴ ከኢትዮጵያ በስደት ነው የወጣሁት እና ሱዳን ከዳሪፍ አካባቢ ስደት ካምፖስ ነበርኩ። ስደተኛ ሆኜ ነው እዚህ ሀገር የመጣሁት። በፊቱ ስደተኛ በኋላ ጋዜጠኛ ሆኜ ማአት ጊዜ ሱዳን ሄጃለሁ። በአመት ሁለቴ ሶስት ይሄን ነበረ። ስለዚህ የስደተኛው ህይወት ምን እንደነበረ ምን አይነት መከራና ፍዳይ እንደነበረ ድምጽ የላቸው ድምጽ እንዲሆን በማለት ብዙ ፕሮግራሞችን እናቀርብ ነበር። ከዛ አንፃር ሁሉ ትልቅ አስተዋጽኦ አደረገ መስለኛል።
አሁንስ ያለውን የመረጃ ክፍተት የአሜሪካ ድምጽ የአፍሪካ ቀንድ ዝግጅት እንዴት እየሞላው ነው?
ሆርን ኦፍ አፍሪካ የአማርኛው ፕሮግራም የትግርኛም ሆነ የአፋን ኦሮሞ ብዙ ጊዜ ፈተናዎች ያጋጥሙታል። ምክንያቱም አንደኛ ነገር ብዙ እንኳን ፕሮግራም የሚያስተላልፉ ዘጋቢዎች የሉንም። እስክንድርና መለስካቸው አዲስ አበባ ያለው ግርማዬ መቀሌ ነው። ከዛ በለጥ ማግኘትም አልተቻለም። ስለዚህ ከነዚህ ውጪ ለምሳሌ ሀገሪቱ ክልሎች ያሉትን ዜናዎች እንደርብ ማግኘት አልቻለም። በዛ በኩል መንግስትም አልተባበረንም። ብዙ ጊዜ ቀን አልተሳካልንም። ያ ራሱ አንድ ፈተና ነው። ወቅቱ በተጨባጭ በቦታው ተገኝቶ የሚዘግብ ሰው አለመኖሩ ትልቅ ግር ያመጣል። ያም ሆኖ ግን ከመዘገባ እንቆጠባለን። ሁሉ ጊዜ እንዘግባለን። በተቻለ መጠን ካረጋገጥን በኋላ ትክክል መሆናቸውን ካወቅን በኋላ እናስተላልፋለን። ከዛ ደግሞ ተቃዋሚም መንግስትም የሚለውን ሀሳብ አገናዝበን ለማቅረብ እንሞክራለን። በዛ አንጻር ብዙ ስኬት ያደረግን ይመስለኛል። ከዚህ በፊት መንግስት ያተናገራቸውን ወሬዎች ህዝብ ጆሮ እንዲደርሱ እናደርጋለን። ወይም ተሸሽጎ የቆዩ ወሬዎች ካሉ ማንም ሚዲያ ላይ ዜናዎች ካሉ እነሱን ተከታትለን ለማቅረብ እንሞክራለን፣ ለመዘገብ እንሞክራለን። ከዛ ደግሞ ወሬነቱም አልፎ ደግሞ ውይይት እንዲካሄድበት የዛ ዜና ምንጭ ምንድን ነው? አሁን ለምሳሌ በኦሮሚያ አካባቢ ስለተካሄደው ህዝብ መነሳሳት፣ ከዛ በጎንደር በጎጃም ስለነበረው ሁሉ እንዘግባለን። ያን ስዘግብ መንግስትስ ምን እንደሚለው ለዚህ ምን ኃላፊነት ይወስዳል? ምን መልስ አለው? ተቋሞች ምን ይላሉ? ህዝቡ ምን ይላል? ያን ሁሉ አካተን ለማቅረብ ነው የሚሞክረው። በዚህ ረገድ በበኩላችን አስተዋጽኦ ያደረግን ይመስለኛል። ደግሞ እውነትም ዲሞክራሲን መሰረት እንዲኖረው ለማድረግ ሰው ችግሮችን በጥይትና ግብግብ ሳይሆን በውይይት ለመፍታት የሚችልበት መንገድ እንዲከፈት ከዛ አንጻር አስተዋጽኦ እናደርግ ይመስለኛል። እና ይሄ ይመስለኛል ምን ችግር አለ የምትይው አንድ ሁሉ ጊዜ የትም ነው። በተለይ ኮንፍሊክት ባለባቸው አካባቢዎች በወቅቱና በጊዜው ዜናውን ለማቅረብ ችግር አለ፣ ሁሉ ጊዜ ጣጣ አለ። ያንን ግን ቮይስ ኦፍ አሜሪካ ከዛም አልፎ ይህን ችግር ይወጣሉ ብዬ ነው የማስለው።
አቶ ንጉሴ አሁን ስለሚመራው የአፍሪካ ዲቪዥንም ጠይቄዋለሁ፣ መልሶልኛል። እርሱም ራሱ ተነግሮ የማያልቅ ታሪክ ባለቤት ነው። በሌላ ጊዜ ይዞ መለሳለሁ። አቶ ንጉሴ በመጨረሻ እንዳለ የአማርኛ የአፋን ኦሮሞና የትግርኛ ስርጭት በቴሌቪዥን ጭምር እስኪጀምር ድረስ የዚህን ቃለ ምልልስ በቪዲዮ መመልከት ለምትፈልጉ ለጊዜው ምስሉን ከፌስቡክና ከዌብሳይታችን ላይ ተከታተሉ። ጽዮን ግርማ ነኝ፣ አብራችሁን ቆዩ።
እንዲሁም ንጉሴ መንገሻ፣ ጌታውን ታምራት ከልብ አመሰግናለሁ ለቆይታችሁ። እንግዲህ ቀደም ሲል በገባሽው ቃል መሰረት ሰፋ ያለ ዝግጅትና የቪዲዮንም ቅንብር በዌብሳይታችን እንጠብቃለን።
በዌብሳይታችንና
በፌስቡክ የተከበራችሁ አድማጮች እነዚህን መረጃዎች ከፌስቡክና ከዌብሳይታችን amharic.voanews.com ወይም @voaamharic ማግኘት ትችላላችሁ። አስተያየቶቻችሁን ስጡ፣ ተሳተፉ። እናንተም የአሜሪካ ድምፅ ለእናንተ ምን ማለት ነው? ሁሉም ነገር ምን ትርጉም ይኖረዋል ብላችሁ ታስባላችሁ? ከኛ ስለተጠቃላችሁ።
አዎ፣ በተለይ ደግሞ ሰለሞን፣ እንግዲህ የአሜሪካን ድምጽ እነ አቶ ንጉሴ መንገሻ ጀምረውት በጣም ብዙ ሰዎች ናቸው ያለፉት፣ እናንተም ጭምር እየሰራችሁ ያላችሁት። እኛ እንግዲህ እኔም ጀምሮ አዲስ ነኝ።
አንቺም ገባሻውን ጎርፎ
እኔ አዲስ ነኝና በርካታ ትዝታዎች ይኖራቸዋል አድማጮች። እኔ ራሴ ከቤተሰብ ጀምሮ በጣም በርካታ ትዝታዎች ይኖራል የአሜሪካንን ድምጽ በማድመጥና በዚህ አጋጣሚ እንደው ትዝታዎች አሉን የምናስታውሳቸው ፕሮግራሞች አሉን የሚሉ አድማጮች በድምጽ ደውለው ቢያስቀምጡልን፣ አለበለዚያ ደግሞ horn@voanews.com ላይ ኢሜል ቢያደርጉልን እኛ ራሳችን ደውለን እናነጋግራቸዋለን። እና ሰፋ ያለ ፕሮግራም
ቃለ ምልልስ ማድረግ
እንችላለን።
ወደ ተከታይ ቅንብሮቻችን እናልፋለን።
ጽዮን ግርማና
ሶሎሞን አባተንን አሁን ሙዚቃ እንጋብዛችሁ። እንደገና የጽዮን ምርጫ ተው ያልሽኝን ሌላም ካለበይ
Keep it. And dance in my heart too. You're looking back to